ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐምሌ 8 2016 ዓ.ም የሰኞ ምሽት መሰናዶ ጀመረ። የትራምፕን የግድያ ሙከራ ተከትሎ ደጋፊዎቻቸው ይበልጥ ተነቃቅተዋል።
የምርጫ ዘመቻው አካሄድ በሙሉ ተቀይሯል። መልእክቱም በሙሉ ተቀይሯል።
የጦር መሳሪያ አደገኛ መሆን አይደለም፣ መሳሪያ መታጠቅ የማይገባቸው ሰዎች እጅ መውደቁ ነው ችግሩ።
በምሽቱ በዚህ ዙሪያ የሚያተኩሩ ዘገባዎች አሉን። እንዲሁም ደግሞ ከዊስኮንስን ሚልዋኪ ዘጋቢያችን በዛ ይገኛል። እንደተሳካለን ይዘነው የምንመጣ ይሆናል። ሌሎች ዓለም አቀፍና የሀገር ውስጥ ዘገባዎችና ትንታኔዎችም ይኖሩናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን መሰናዶ እስከ ምሽቱ 4 ሰዓት ድረስ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውን ይገኝልናል። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንም አብራናለች። እናንተ ማብራችሁን ታምሹ ዘንድ በአክብሮት እየጋበዝኩኝ ከዓለም ዙሪያ የተሰባሰቡትን ዜናዎች ወደ እናንተ ለማድረስ አስማማየ ነው እዚሁ ስቱዲዮ ከአጠገቤ ይገኛል። በቀጥታ ወደ እሱ ነው የምናልፈው።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የምሽቱ ዜናዎችን የማቀርብላችሁ አስማማየ ነው ነኝ። ወደ መጀመሪያው ዜና ሳልፍ የሪፐብሊካን ፓርቲ ጉባኤ ዛሬ ይከፈታል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካን ፓርቲ ጉባኤ ዛሬ ሰኞ ይከፈታል። ትራምፕ በዚህ ሳምንት የፓርቲያቸው ፕሬዚዳንታዊ እጩ ሆነው በይፋ ለመሰየምም ተዘጋጅተዋል። በሌላ በኩል ባለፈው ቅዳሜ የቀድሞ ፕሬዚዳንት በፔንሲልቫኒያ ክፍለ ግዛት በትለር ከተማ ላይ ለደጋፊዎቻቸው ንግግር በማድረግ ላይ ሳሉ ጥይት ተኩሶ ሊገድላቸው ስለሞከረው አጥቂ የፌዴራል መንግስቱ ባለስልጣናት ምርመራቸውን ቀጥለዋል። ዊስኮንሰን ክፍለ ሀገር ሚልዋኪ ከተማ ውስጥ ለሚካሄደው የሪፐብሊካን ፓርቲው ጉባኤ የጸጥታ ጥበቃ ብርቱ ትኩረት ሰጥቶታል። ሆኖም የፌዴራል መንግስቱ የህግ አስከባሪ ባለስልጣናት ቀደም ብሎ የተሰናዱበት ስፋት ያለው የጸጥታ ጥበቃ እቅድ የመቀየር ሀሳብ እንደሌላቸውም አመልክተዋል። ለሚልዋኪው ጉባኤ የተመደቡት የዩናይትድ ስቴትስ ምስጢራዊ ደህንነት አገልግሎት አስተባባሪ አድሪ ጊብሰን ሲችኖ ትላንት እሁድ በቴሌቪዥን በተላለፈው ገለጻቸው ለጉባኤው ባዘጋጀ ነው የጸጥታ አጠባበቅ እቅድ እንተማመናለን፣ ሌላ ምንም አይነት ለውጥ ለማድረግ አናስብም ብለዋል። ትራምፕ ከዋሽንግተን ኤግዛሚነር ጋዜጣ ጋር ባደረጉት ቃለ መጠይቅ የፊታችን ሐሙስ የጉባኤው ንግግራቸው በፕሬዚዳንት ጆ ባይደን ፖሊሲዎች የበረታ ትኩረት የሚሰጥ እንደሚሆን ጠቁመው፣ ሆኖም አሁን የብሔራዊ አንድነት ጥሪም የተካተተበት ንግግር ይሆናል ብለዋል። ፕሬዚዳንት ጆ ባይደን ትላንት እሁድ ባደረጉት ንግግር በቀድሞ ፕሬዚዳንት ላይ የተፈጸመው ጥቃት እንደ ሀገር ሁላችንም የቆምንለትን በሙሉ የሚጻረር ነው። እንደ ሀገር አሜሪካዊ እኛ የምንገለጽበት አይደለም። እንዲህ ያለ ድርጊት ልንፈቅድ አይገባም ብለዋል። ካጋሜ እንደሚቀጡ የታመነበት የሩዋንዳ ምርጫ ተካሄደ። በሚሊዮኖች የተቆጠሩ ሩዋንዳውያን ዛሬ ሰኞ ፕሬዚዳንታቸውና የምክር ቤት ተወካዮቻቸውን ሲመርጡ ውለዋል። በምርጫው ሀገሪቱን ሰጥ ለጥ አድርገው የሚገዙት ፕሬዚዳንት ፖል ካጋሜ ስልጣናቸውን ለተጨማሪ 5 ዓመት የሚቀጥሉበት እንደሚሆንም ይታመናል። በምርጫው የዘር ፍጅት ማብቃቱ ተከትሎ በመሪነት የሚታወቁትና በኋላም በእንደ አውሮፓውያን አቆጣጠር 2000 ፕሬዚዳንት የሆኑት ካጋሜን በርካታ ስመጥር ተቺዎቻቸው በምርጫው እንዳይካፈሉ በመደረጉ የተፎካከሯቸው 2 እጩዎች ብቻ ናቸው። የአሁኑ ፉክክር ከ5 ዓመት በፊት ከተካሄደውና ካጋሜ 99% ድምፅ ካሸነፉበት ምርጫ ጋር ሙሉ በሙሉ ተመሳሳይ በመሆኑ ውጤቱም እንደሚሆን አያጠራጥርም ተብሏል። በምርጫው ለመወዳደር ማመልከቻ ያስገቡት 8 ሰዎች ሲሆኑ የተፈቀደላቸው የዲሞክራቲክ ግሪን ፓርቲው መሪ ፍራንክ ሀቤዚና እና ፓርቲ ሳይወክሉ በግላቸው የሚወዳደሩት ፊሊፔ ኢማዊማና ብቻ ናቸው። ከሩዋንዳ ሕዝብ 65 ከመቶ የሚይዙት ከ30 ዓመት በታች የሆኑ ወጣቶች ለአራተኛ የሥልጣን ዘመን ከሚወዳደሩ ከካጋሜ ሌላ የሚያውቁት ርዕሰ ብሔር የለም። የ66 ዓመቱ ካጋሜ የደረ የዘር ፍጅት ሩዋንዳን መልሶ በገንባት ባደረጉት ክንዋኔ ይመሰገናሉ። በሌላ በኩል አገዛዛቸው ጋዜጠኞችንና ተቋሚዎችን በተፈቀደ በማሰር በመግደልና ደብዛ በማጥፋት አፍኖ በመግዛት በመብት ቡድኖች ይከሰሳል። በሞቃዲሾ ምግብ ቤት በደረሰው የቦምብ ጥቃት የሞቱ ሰዎች ቁጥር 9 ደረሰም። የአውሮፓ እግር ኳስ የዋንጫ ግጥሚያ በመመልከት ላይ በነበሩት የሞቃዲሾ ምግብ ቤት ላይ በመኪና ላይ በተጫነ ቦምብ በደረሰው ጥቃት የሞቱ ሰዎች ቁጥር 9 መድረሱን የጸጥታ ምንጮች አመልክተዋል። ትናንት ቀደም ብሎ የአገሪቱ መንግስት የሰለባዎቹን ቁጥር 5 መሆኑን ያስታወቀ ሲሆን የሶማሊያ የብሔራዊ ጸጥታ ቢሮ ባለስልጣን መሐመድ የሱፍ ለአጃንስ ፍራንስ ፕሬስ በሰጡት ቃል 9 ሰዎች እንደሞቱና ሌሎች 20 ሰዎች እንደቆሰሉ ተናግረዋል። የሚበዙት ወጣቶች የሆኑ ታዳሚዎች የእግር ኳስ ግጥሚያውን በማየት ላይ እንዳሉ ቦምብ የተጫነው መኪና ጥሶ በመግባት ባደረሰው ፍንዳታ ብዙዎች እንደምንም ለማምለጥ እንደቻሉ ባለስልጣናት ተናግረዋል። ለጥቃቱ ኃላፊነት የወሰደ አካል ባይኖርም የመንግስቱ የዜና አገልግሎት ተጠያቂው አልሻባብ ነው ብሏል። የኬንያ ፖሊስ ናይሮቢ የቆሻሻ ጉድጓድ ተጥለው የተገኙት የተቆራረጡ አካላት ዋናውን ተጠርጣሪ ይዘናል አሉ። የብሔራዊ ወንጀል ምርመራ ተቋም ዳይሬክተር መሐመድ አሚን እንዳስታወቁት ኮሊንስ ጁማይሲ ሀሉሻ የተባለው የ33 ዓመት ተጠርጣሪ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ሚስቱን ጨምሮ 42 ሴቶችን ገድያለሁ ሲል ቃሉን ሰጥቷል። 42 ሴቶች ስለ መግደሉ ያቀረበው ማስረጃ የለም፣ ነገር ግን ነገ ማክሰኞ ፍርድ ቤት ይቀርባል ተብሏል። ከቆሻሻ መጣያው በቅርብ ርቀት ከሚገኘው መኖሪያ ቤቱ ብዛት ያላቸው ስማርትፎን ስልኮችና መታወቂያ ካርዶች ማግኘታቸውንም ፖሊሶች አመልክተዋል። ፖሊሶቹ እንደተናገሩት ተቆራርጦ የጣሉት የሴቶች የሰውነት ክፍሎች የተገኙት አንዲት የደረሰችበት የጠፋ ሴት ዘመድ የሆኑ ሴት ፖሊሶችን በህልም ያቻታለውና እዚያ ቆሻሻ ጉድጓድ ውስጥ ፈልጉ ካሏቸው በኋላ ነው። ያንን ተከትሎም የተቆራረጡ አካላት በጆንያ ታስረው ቆሻሻ ጉድጓድ ውስጥ ተገኝተዋል። የአካባቢው ነዋሪዎችም ፖሊስን በቸልተኝነት ይወነጅላሉ። ባለፈው ሳምንት መጨረሻ የሰብአዊ መብት ቡድኖች ፈርመው ባወጡት መግለጫ የኬንያ የጸጥታ ተቋማት ደብዛቸው እንዲጠፋ የተደረጉ ሰዎችን በሚመለከት በቀረቡ ሪፖርቶች ዙሪያ የተፋጠነ ክትትል እንዲያደርጉ ጠይቀዋል። ቀደም ሲል ቆሻሻ ውስጥ የተገኙት አካላት በሰሞኑ የመንግስት ተቃዋሚ ሰልፎች ላይ የታሰሩና የታገቱ ሰዎች ሊሆኑ ይችላሉ የሚል ጥርጣሬ ተፈጥሮ ነበር። አድማጮች፣ ይህ ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል ጦር ኃይል በመላው ጋዛ ሰርጥ የአየር ድብደባዎች ማካሄዱን ዛሬ ሰኞ አስታወቀም። ጥቃቱ የተካሄደው በደቡባዊ ጋዛ ከፍተኛ የሐማስ መሪ ላይ ባነጣጠረው የአየር ጥቃት በትንሹ 90 ሰዎች ከተገደሉ ከሁለት ቀናት በኋላ መሆኑ ነው። የእስራኤል መከላከያ ኃይሎች ደቡባዊና ማዕከላዊ ጋዛ ውስጥ በሽብርተኞች የሚጠቀሙባቸው ስፍራዎችና በእስራኤል ላይ ጥቃት ለመሰንዘር የሚዘጋጁ ታጣቂዎች ሲል በጠራቸው ላይ በምድር ጦር ጥቃት ማድረሱን አመልክቷል። እስራኤል ቅዳሜ ዕለት ካን ዩኒስ ላይ ባደረሰችው ጥቃት ያነጣጠረችበት የሐማስ ታጣቂ መሪ መሐመድ ዴፍ ሁኔታም ዛሬም አልታወቀም። የሐማስ ባለሥልጣናት ማስረጃ ሳያቀርቡ መሪያቸው ተገድሏል መባሉን አስተባብለዋል። ሐማስ በማስከተልም በካን ዩኒስ ጥቃት ምክንያት ከተኩስ አቁም ድርድሩ አልወጣም ሲል አስታውቋል። ሩሲያ 22 የዩክሬን ሰው አልባ አውሮፕላኖችን ጥያለሁ አለች። የሩሲያ መከላከያ ሚኒስቴር የአየር ጥቃት መከላከያ ኃይሎችን የዩክሬን 22 ሰው አልባ አውሮፕላኖችን ጥለዋል ሲል ተናግሯል። 15ቱን ብሪያንስ ክፍለ ግዛት፣ 6ቱን ደግሞ በሩሲያ ቁጥጥር ስር ባለችው ክራይሚያ እንዲሁም አንዱን ሊፕትሴክ ውስጥ ማጣሉን ነው ሚኒስትሩ ያስታወቀው። ኩርስክ በተባለው የዩክሬን አዋሳኝ ግዛትም 3 ድሮኖች ተመተው ወድቋል ሲሉ የክፍለ ግዛቱ አገረ ገዥ ተናግረዋል። የዩክሬን ጦር ኃይል በበኩሉ ሩሲያ በበርካታ አካባቢዎች የአየር ጥቃት ታደርሳለች ሲል ዛሬ ማስጠንቀቁም ተመላክቷል። የዲኒፕሮ ፔትሮቭስክ አገረ ገዥ በሰጡት ቃል ሩሲያ በድሮና በመድፍ ባደረሰችው ጥቃት በርካታ የመኖሪያ ቤቶች እንደወደሙ ገልጸዋል። በሰው ላይ ግን የደረሰ ጉዳት እንደሌለም አስታውቋል። በመጨረሻም በየመን ጠረፍ አቅራቢያ ሲያልፍ የነበረ የነዳጅና ሌሎች ፈሳሽ ጭነት ማጓጓዣ መርከብ ዛሬ ሰኞ ጥቃት እንደደረሰበት ተገለጸ። ሁለት የደህንነት ድርጅቶች እንዳሉት ከሆነ ጥቃቱ የተሰነዘረበት ከትናንሽ ጀልባዎች ሲሆን ሆኖ በመርከቡ ላይም ሆነ በሰራተኞቹ ላይ ደርሷል የተባለ ጉዳት የለም። መርከቡም በደህና የታቀደለት ቦታ ደርሷል ተብሏል። ጥቃቱ የተፈጸመው በኢራን የሚታገዙት ሁቲ አማጽያን ከሚቆጣጠሩት ከሆዴይዳ ወደብ ከተማ 7 ኪሎ ሜትር ርቀት ላይ በሚገኝ የባህር ክልል ላይ መሆኑን የእንግሊዝ የማሪታይም ንግድ እንቅስቃሴ ተቋም አመላክቷል። ጋዛ ላይ በሚካሄደው ጦርነት ለፍልስጤማውያን ድጋፋቸውን ለመግለጽ ነው ያሉት የየመን ሁቲ ታጣቂዎች እንደ አውሮፓውያን አቆጣጠር ከህዳር ወር ጀምሮ በቀይ ባህርና በኤደን ባህረ ሰላጤ መርከቦች ላይ ጥቃት ሲሰነዝሩ ከርመዋል። አድማጮቻችን፣ የምሽቱ ዜናዎች እነዚህ ይመስሉ ነበር። ለቀሪ ዝግጅቶች ወደ ኤደን ልመልሳችሁ።
ከዓለም ዙሪያ የተጠናቀሩትን ዜናዎች ያደረሳችሁ አስማማየ ነው ነበር። እናመሰግናለን። ኤደን ገረመው እስከ ምሽቱ 4 ሰዓት ድረስ የምሽቱን ዘገባዎችና ዜናዎች በመምራት አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን በማቀናበር፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የትራምፕን የግድያ ሙከራ ተከትሎ ደጋፊዎቻቸው ይበልጥ ተነቃቅተዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ በተደረገባቸው በሁለተኛው ቀን ዛሬ ሰኞ በሚጀመረው የፓርቲያቸው ጉባኤ ላይ ይሳተፋሉ። ከዛሬ ሰኞ እስከ ሐሙስ የሚካሄደውና እርሳቸውን በይፋ ፕሬዝዳንታዊ እጩ አድርጎ የሚመርጠውን ጉባኤ ሙሉንም አራቱንም ቀናት እንደሚሳተፉም ታውቋል። ትራምፕ የግድያ ሙከራ በተደረገባቸው ማግስት ትላንት እሁድ ጉባኤው በሚካሄድበት በሚልዋኪ ገብተዋል። የአሜሪካ ድምጽ ዋሽንግተን ከፍተኛ ዘጋቢ ካሮላይን ፐርሲቲ በሚልዋኪ ዊስካንሰን በመገኘት የግድያ ሙከራው ድንጋጤን ተከትሎ የትራምፕ ደጋፊዎች እንዴት እንደተነሳሱ ተመልክታለች። እንግድ ወልዴ ያቀርብልናል።
በዊስካንሰን ግዛት ሚልዋኪ በሚደረገው የሪፐብሊካኑ ፓርቲ ጉባኤ ላይ ለመታደም የተሰባሰቡት የትራምፕ ደጋፊዎች ባለፈው ቅዳሜ ከተፈጸመባቸው የግድያ ሙከራ በመትረፋቸው ሲጸልዩ ተስተውሏል። ፕሬዚደንት ትራምፕ ከቅዳሜው ግድያ ሙከራ ማግስት ትላንት እሁድ ሚልዋኪ ገብተው አድረዋል። የግድያ ሙከራውን ተከትሎ ነገሮች ሁሉ እንደተቀየሩ አንዳንድ የጉባኤው ተሳታፊዎች ተናግረዋል። ሂላሪ ኦዲሊዮን የሚልዋኪ አውራጃ የሪፐብሊካን ፓርቲ ሊቀመንበር ናቸው።
የምርጫ ዘመቻው አካሄድ በሙሉ ተቀይሯል። መልእክቱም በሙሉ ተቀይሯል። አንድ ግለሰብ እጩአችንን ሊገድል ሞክሮ ነበር።
ትራምፕ የግድያ ሙከራ ሊፈጽም የሚሻ ግለሰብ ከዕለት ተዕለት ጉዳያቸው እንደማያናጥባቸውና የጊዜ ሰሌዳቸውን እንደማይቀይሩ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያቸው ላይ መልእክት አስፍረዋል። ኤሚ ደኩሉ በጉባኤው ለመሳተፍ ምዙሪን ወክለው ተገኝተዋል።
አንድ ነገር እርሳቸው ላይ በተፈጸመ ቁጥር የማሸነፋቸውን ነገር ይበልጥ እያጠነከረው ነው። ዝና ያላቸው የሆኑ ነው።
በአንድ ሆቴል የተሰባሰቡት የደቡብ ካሮላይና ወኪሎች ደግሞ የግድያው ሙከራ ይበልጥ እንዳጠናከራቸው ተናግረዋል። በግድያ ሙከራ ወቅት ትራምፕ የቀኝ ጆሮአቸውን ጥይት የጨረፈው ሲሆን ወዲያው ብድግ ብለው የቀኝ እጃቸው እንደጨበጠ ወደ ላይ አንስተው ታገሉ ሲሉ ተስተውሏል። የግሪንቪል አውራጃ የሪፐብሊካን ፓርቲ ሊቀመንበሯ ኢቮን ጁሊያን የትራምፕን የዛን ቅጽበት ሁኔታ እንዲህ ገልጹታል።
ደም በፊታቸው ላይ እየወረደ ትግሉን ቀጥሉ ሲሉ የሚታዩበት ምስል፣ ከኋላቸው ያለው ሰማያዊ ሰማይ፣ የአሜሪካ ሰንደቅ ዓላማ፣ ይህ ሁሉ ወደፊት ሁሌም የሚኖር ነው።
የግድያ ሙከራ ፈጽሟል የተባለው ግለሰብ ኤአር የተሰኘውንና የጅምላ ግድያ ለመፈጸም ተመራጭ የሆነውን ጠመንጃ እንደተጠቀመ ታውቋል። በጉባኤው ላይ ለመታደም የተሰባሰቡት ወኪሎች ጠመንጃው ቅዳሜ ዕለት በትራምፕ ላይ የግድያ ሙከራ ለማድረግ መዋሉ ፓርቲው በመሳሪያ ቁጥጥር ላይ ያለውን አቋም አይቀይርም። ደቡብ ካሮላይና ግዛትን በመወከል የተገኙት ቤኪ መክሉሊን
የጦር መሳሪያ አደገኛ መሆን አይደለም፣ መሳሪያ መታጠቅ የማይገባቸው ሰዎች እጅ መውደቁ ነው ችግሩ።
ፕሬዚደንት ባይደን ትላንት እሁድ ባስተላለፉት መልእክት አሜሪካውያን ልዩነታቸውን መፍታት ያለባቸው ድምፅ በመስጠት መሆን እንዳለበትና ኃይል መጠቀም መፍትሄ እንደማይሆን ተናግረዋል። የፕሬዚደንቱ የጥበቃ ኃይል ለሆነውና ሲክሬት ሰርቪስ በመባል ለሚታወቀው ኃይል በሪፐብሊካኑ ጉባኤ ላይ የጥበቃ አሰራሩን መልሶ እንዲያጤን ትዕዛዝ እንደሰጡም አስታውቀዋል። ዴቦራ ማኒንግ ሌላዋ የጉባኤ ተሳታፊ ናቸው።
ጥበብ ወደ ተሞላው አካሄዳችን መመለስ አለብን። እየሆነ ያለውን መጥፎ አካሄድ ማቆም አለብን።
የተካሄደውን የግድያ ሙከራ አስመልክቶ አንድ የጉባኤው ተሳታፊ ለቪኦኤ እንዳሉት የዚህ ዓመቱ ጉባኤ መሪ ቃል አሜሪካንን እንደገና ከአደጋ የተጠበቀች እናድርግ የሚል እንዲሆን ሐሳብ አቅርበዋል። አሜሪካንን እንደገና ታላቅ እናድርግ የሚለውን የትረምፕን የምርጫ መሪ ቃል ለወጥ በማድረግ። ካሮሊን ፐርሱቲ ከሚልዋኪ ላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ከዋሽንግተን ዲሲ የአሜሪካ ድምጽ ጣቢያ የሚተላለፍላችሁን የምሽቱን አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። ከዚሁ የትራምፕ የግድያ ሙከራና ከአሜሪካ ፖለቲካ አንወጣም እንቆይበታለን። በትራምፕ ግድያ ሙከራ ላይ የባለሙያዎች አስተያየትን ነው የያዝነው። የቀድሞው የዩናይትድ ስቴትስ ፕሬዚዳንትና የሪፐብሊካን ፕሬዚዳንት እጩ ዶናልድ ትራምፕ ላይ በተደረገው የግድያ ሙከራት ወራቶች በቀረው የአሜሪካ ምርጫ ላይ የመራጮች ውሳኔ ላይ ተጽዕኖ ሊኖረው እንደሚችል ባለሙያዎች ገልጸዋል። በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁኑም ወቅት በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካ ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ ይህ አይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ ቢሆንም አሜሪካኖች እንደዚህ አይነት ክስተት በሚፈጠርበት ወቅት ወደ አንድነት የሚመጡበት ነው ይላሉ። ክስተቱ በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ ባለቤትነት መብት ላይ ያሉ ክርክሮችን መነጋገሪያ እንዲሆን የሚያስችልም ነው ሲሉም ተናግረዋል። አሜሪካ ፖለቲካን በቅርበት እንደሚከታተል የሚገልጸው የፖለቲካ ተንታኝ አቶ ብስራት ከፈለኝ በበኩላቸው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ የሚፈጥረው ችግር ግን እንደሌለ ይናገራሉ። አስማማየ ነው ዘገባለሁ።
በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁኑ ወቅትም በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካል ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ ይህ አይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ መሆኑን ይናገራሉ።
በፕሬዚደንት ዶናልድ ትራምፕ የቀድሞ 44ኛው ፕሬዚደንት የደረሰው ጥቃት ያስደነግጣል፣ በጣም ይረብሻል። ነገር ግን ከአሜሪካ ካልቸር ከአሜሪካ ስነ ልቦና ጋር በጣም የተቆራኘ ነው በሚያሳዝን ሁኔታ። ድርጊቱ ግን ሁልጊዜ አሜሪካኖች የሚወስዱት ሀገር ላይ እንደተደረገ ጥቃት ነው የሚወሰደው እና በዛ አኳያ ስልጣን አሁን ላይ ካሉት ከጆ ባይደን ጀምሮ አውግዘዋል። እነ ፕሬዚደንት ኦባማ፣ ፕሬዚደንት ክሊንተን በሙሉ ሁሉም ሴናተሮቹ፣ ኮንግረስ ተወካዮች፣ ምክር ቤት በሙሉ ምሁራኖች፣ ሁሉም የሚያወግዘው ጉዳይ ነው። እንዲህ አይነት እንደ ሾክ ቴራፒ ሲደርስባቸው አሜሪካኖች ህብረትንም ያሳያሉ። በአሜሪካ ታሪክ እንግዲህ ፕሬዚደንቶች ላይ የሀገር መሪ ላይ ጥቃት ሲደረግ የመጀመሪያው ጊዜ አይደለም። ሞተዋልም። ለምሳሌ 4 ፕሬዚደንቶች ሞተዋል። አሜሪካ ፖለቲካል ሂስትሪ እንደሚያሳየን ታዋቂው ፕሬዚደንት አብርሃም ሊንከን በሰው እጅ ነው የሞቱት። እሳቸውም ቲያትር ሲያዩ ነው፣ ሲዝናኑ ነው ማታ። ከዛም ፕሬዚደንት ጄምስ ጋርፊልድ እሳቸውም በ1881 በሰው እጅ የተቀጠፉት በመሳሪያ። ፕሬዚደንት ዊሊያም ማኪንሊም በ1901 እሳቸውም ተገለዋል፣ ይህም በመሳሪያ ነው። እንግዲህ አሜሪካን ከሌላ ሀገሮች ሁሉ በጣም ይለየው። እንዲሁም መጨረሻው ደግሞ 4ኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉ ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ አቆጣጠር 63 በሰው እጅ የተገደሉ። ስለዚህ ጠንቁ በጣም ኮምፕሊኬትድ ውስብስብ ነገር ነው።
በቀድሞ ፕሬዚዳንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋለ የሆነውን የፕሬዚዳንታዊ ምርጫ ፉክክር ይበልጡን ያጋግሏል። አስቀድሞ ውጥረት የተመላባቸው በሆኑ ክርክሮች ላይ ጸብ የሚያጭሩ ንግግሮች ያባብሳል የሚል ስጋትም ደቅኗል። የአሜሪካን ፖለቲካ በቅርበት እንደሚከታተል የሚገልጸው የፖለቲካል ተንታኝ አቶ ብስራት ከፈለኝ ክስተቱ ወራቶች በቀረው የአሜሪካ ምርጫ የመራጮች ውሳኔ ላይ ተጽዕኖ ማሳረፉ አይቀርም ይላል።
ፖለቲካ ሳይንስ ይኖረዋል። ውስጡ መረጃ አለው። ውስጡ የተለያዩ መራጮች ወይም ዜጎች የሚመዝኑባቸው ሌሎች መስፈርቶች አሉ። ግን አንደኛው ፖለቲካን የሚገፋው ስሜት ነው። ስለዚህ ስሜትን የማቀጣጠል የመግፋት ተጽዕኖ ይኖረዋል ማለት ነው እና ባለፉት ዓመታት ደግሞ የአሜሪካ ፖለቲካ ከፍተኛ የሆነ ክፍፍል የታየበት ወይም ፖላራይዜሽን ታይቷል እየተባለ የአሜሪካ ሊቃን በሰፊው የሚሟገቱበት ነው። እንደሚታወቀው ወደ ግራ የሚያደሉት ከመሀል ወደ ግራ፣ ከመሀል ወደ ቀኝ የሚያደሉት የዲሞክራቶች እና የሪፐብሊካኖች ጎራ በከፍተኛ ደረጃ በብዙ ጉዳዮች ላይ ውጥረት ነበረባቸው። የዶናልድ ትራምፕ ወደ ፖለቲካው መድረክ መምጣት ደግሞ ብዙ ነገሮችን ገለባብጧል። ምርጫ የክርክር እና አጠቃላይ ፖለቲካ ስርዓት ውስጥ በጣም ከፍተኛ ነውጥ ወይም መናጋት አምጥቷል ማለት ይቻላል። በመደበኛነት ይሰራ የነበረውን ፖለቲካ በጣም ሲለዋውጡት ነበረ። በሙስሊም ጠልነት፣ ሴቶችን በማጣጣል፣ በስደተኛ ጠልነት፣ በተለያዩ ረገዶች በጽንፍ የቆመ አቋም አላቸው ተብሎ ይነገር ነበር። በዛ መሀል እንግዲህ የአሜሪካ ሕዝብ የሚደግፋቸውም የሚነቅፋቸውም እንግዲህ በጣም ከፍተኛ መከፋፈል ውስጥ ገብቶ የደጋፊዎችን ግጭት ሳይቀር በደንብ ተስተውሏል። እንደውም እርሳቸው መምጣት በጣም ብዙ ነገሮችን ሲያቀያይር ስለነበረ እስከዛሬ ደግሞ በገፊነት በአጥቂነት ነበር የሚታወቁት። ደጋፊዎቻቸውም እንዲሁም በዚህ በነውጥ ይታወቁ ነበር። አሁን ግን ወደ ተጠቂነት ተሸጋግረዋል። ስለዚህ ከአጥቂነት ወደ ተጠቂነት የተሸጋገሩበት ቅጽበትም ነበረ። ያው ከዚህ በፊት የሩሲያው ፕሬዚደንት ቭላዲሚር ፑቲን እና እርሳቸው ዙሪያ ያሉ ሰዎች ሳይቀሩ ትራምፕን አይፈልጓቸውም እስከ ማለት ደርሰው እንደነበር ይታወቃል። እንዳይወዳደሩ ይፈልጋል የሚል ነገር ይነሳ ነበር እና አሁን ደግሞ ያው ደጋፊዎቻቸው ይሄ ሰው እውነት ቢይዝ ነው እንዲህ አይነት ነገር ውስጥ የገባው ወይም እንዲህ አይነት ችግር ውስጥ የተጋፈጠው ወይም እየተገፋ ያለው የሚል አመለካከት እንዲይዙ ያደርጋቸዋል። ከዛ ውጪ እነዚህ ምርጫው ላይ ከፍተኛ ተጽዕኖ ያላቸው አንዳንድ ግዛቶች አሉ። እንደሚታወቀው አንድ ጊዜ ለዲሞክራቶች፣ አንድ ጊዜ ለሪፐብሊካኖች ድምፅ በመስጠት የሚታወቁ በአጠቃላይ ውጤት ማለት ነው እነዚህ ስዊንግ ስቴትስ የሚሏቸው እና እነዚህ ግዛቶች ላይም ቀላል የማይባል ተጽዕኖ መኖሩ አይቀርም። ከዛ ውጪ ደግሞ በአጠቃላይ በመራጭ ደረጃ ያልወሰኑ ወይም አንዲሳይደድ ቮተርስ የሚባሉት እነሱም ላይ ቀላል የማይባል ተጽዕኖ ይኖረዋል። በዲሞክራቶች በኩል ደግሞ ጆ ባይደን እንግዲህ አረፍተ ነገሮችን በአግባቡ መጨረስ አልቻሉ፣ የሚናገሩትን ፍሬ ሀሳብ ሳይጨርሱ ወደ ሌላ ጉዳይ ይዘላሉ፣ ትኩረት አጥተዋል፣ አካላቸው አእምሯቸው ዝሏል የሚል ነገር በደጋፊዎቻቸው በቅርብ ሰዎቻቸው ጭምር እየተስተዋለ ወይም ደግሞ እየተነሳ ያለ ጉዳይ ስለሆነ በምርጫው ላይ በጣም ከፍተኛ እሳት ሊያስነሳ የሚችል ነው።
ፕሮፌሰር ብሩክ በበኩላቸው በቀድሞ ፕሬዚዳንት ላይ የተፈጠረው ክስተት በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ ባለቤትነት መብት ላይ ያሉ ክርክሮች ድጋሚ መነጋገሪያ እንዲሆኑ የሚያስችል ነው ይላሉም።
አሜሪካ ውስጥ የጦር መሳሪያ ኢሹ በጣም ዲቤተብል እና ክርክርን ያስነሳ ሁልጊዜ ትኩስ ድንች የሆነ ትኩስ ኢሹ ሆኖ ክርክር የሚደረግበት ሆኖም ግን ከመብት ጋር የተቆራኘ ከአሜሪካ አሜሪካንን አሜሪካ የሚያደርገው ኢቨን በህገ መንግስቱ መንግስት ላይ ማመፅ የሚል ሁሉ አንቀጽ አላቸው። መንግስት ትክሪኒካል ከሆነ ይላል ህገ መንግስቱ፣ ተነስቶ ማመፅ እና ከጥቃቱ ከመንግስት ጥቃት ስልጣን ካላቸው ወገኖች ለመከላከል የመታጠቅ መብት ዘ ራይት ቱ ቢር አርምስ የሚለው በዛ የተነሳ ነው እና ከህገ መንግስቱ የማያወጣበት ሁኔታ አብሮ የተቆራኘ ከአሜሪካ ኤግዚስተንስ ጋር የሄደ ሆኖ አሁን ክርክሩ እንግዲህ በአሜሪካ ፖለቲካል ስፔክትረም ሞር ሪፐብሊካን ወደ ቀኝ ያሉት በምንም አይነት መነሳት የለበትም ነው የሚሉት፣ በስተግራ ሴንተር እና ሴንተር ሌፍት እና ሊበራል የሆነው ዊንግ በአሜሪካ ፖለቲካል ስፔክትረም የሚሉት ራይት ቱ ቢር አርምስ መቀጠል አለበት እንስማማለን። ነገር ግን መትረየስን የመሳሰለ ነገር ይሄ ጦርነት አውድማ ላይ አሜሪካ ውጭ ሀገር ሄዳ ስትዋጋ የመሳሰለው ወይ ከሀገራቸውን ከጥቃት ሲጠብቁ ከሚጠቀሙበት ሴሚ አውቶማቲክ እና ፉሊ አውቶማቲክ ከሆኑት መሳሪያ በገደብ ማድረግ አለብን። የዚህ ጦስ ምንድን ነው? በፖለቲካው መድረክ የሚደግፍ እና የሚቃወም የጦር አውድማ አድርጎታል። ይሄ ክርክር ምርጫ፣ ፕሬዚደንሻል፣ ስቴት ኮንግረስ፣ ሴኔት በየሌቭሉ በየደረጃው የሚደረጉት ምርጫዎች ላይ ሁሉ ብዙ ጊዜ ቫዮለንሱ ዲግሪው እየጨመረ የማይፈልጉትን ተወዳዳሪ በኃይል እና በጉልበት በምርጫ ድምፅ ሳይሆን የማስወገዱ ጥረት ግን እየጨመረ በሚያሰጋ ሁኔታ ከፍ ብሏል እና ትናንትም ያየነው የዶናልድ ትራምፕ ጥቃት ከዚህ ነጥዬ አላየውም።
የፖለቲካ ተንታኙ ብስራት ከፈለኝ እንደሚለው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ ግን የሚፈጥረው ችግር የለም።
የአሜሪካው ፕሬዚደንት ጆ ባይደንም የቀድሞ የአሜሪካ ፕሬዚደንት ባራክ ኦባማም እንዳነሱት እንዲህ አይነት የፖለቲካ ነውጥ በአሜሪካ ፖለቲካ ውስጥ ዴሞክራሲ ውስጥ ቦታ ሊኖረው አይገባም በሚል ምላሽ ተሰጥቶበታል። በአንጻራዊነት ከዚህ በፊት ከነበረው መናቆር፣ ከዚህ በፊት ከነበረው መሰዳደብ እና መፋተግ በአንጻራዊነት ቀነስ ባለ መልኩ የመተባበር አጠቃላይ በመርህ ደረጃ መርህን የማክበር እና የፖለቲካ ነውጥ ከፖለቲካችን መውጣት አለበት የሚል ሀሳብ ላይ ያጠነጠኑ አስተያየቶችን ሰምተናል። ይሄ አንድ ምናልባት መልካም ውጤት ሊኖረው ይችላል። ነገር ግን በደጋፊዎች ዘንድ የሚፈጥረው ተጽዕኖ ቀላል ላይሆን ይችላል። ምንም እንኳን ሊቃኑ ወይም ፖለቲከኞቹ በአደባባይ መውጣት እና መናገር ይሄ የፖለቲካ ትክክለኛነት የሚባለው ጉዳይ ማለት ነው ደመርህ መናገር ያለባቸውን ነገር ቢናገሩም በደጋፊዎች ዘንድ ግን የሚፈጥረው ነገር ቀላል አይደለም። ስለዚህ እሱ ላይ ያው ተጽዕኖ አይኖረውም ማለት አይቻልም። ግን የአሜሪካ ፖለቲካ በህግ የበላይነት በጣም የታጠረ ነው። ራሳቸው ዶናልድ ትራምፕ ከዚህ በፊት የወሰኗቸው ውሳኔዎች ለምሳሌ የቪዛ ክልከላን ጨምሮ የስራ አስፈጻሚ ስልጣናቸውን ተጠቅመው የወሰኗቸውን ውሳኔዎች በፍርድ ቤት ዜጎች ተሟግተው እንዳስቆሙ ይታወቃል እና በጣም ከፍተኛ መናጋት ባይፈጥርም እንኳን ግለቱን ግን ይጨምረዋል።
ፕሮፌሰር ብሩክ ኃይሉም ተመሳሳይ ሀሳብ አላቸው።
ትናንት የሆነው ነገር በጣም የሚያሳዝን ነው፣ ፕሬዚደንቱ ላይ ያደረገው ጥቃት። ነገር ግን የአሜሪካ ፖለቲካል ስርዓት በጣም ጠንካራ የሆነ ተቋማዊ ጥንካሬ ስላለው ኢንስቲቱሽናል ስራና ይሄ ፖሊሲ ሜኪንጉ ዲሲዥን ሜኪንጉም ሁሉ ጠንካራ ስለሆነ እንበል ትናንት ክፉ ነገር በዶክተር ዶናልድ ትራምፕ ቢፈጠር ኖሮ ብዙ የሚያወዛግብ ነገር የለም። እንኳን እሳቸው ስልጣን ለቀው ስልጣን ላይ ያሉ ፕሬዚደንት አንድ ነገር ቢሆን አውቶማቲካሊ ተከታዩ ስልጣን የሚረከብበት ስርዓት አላቸው። ስለዚህ ዲሞክራሲ ስርዓታቸው ይቀጥላል። ትናንት የሆነ ነገር ጥቁር ነጥብ ነው። ነገር ግን ቅድም የዘረዘርኳቸውን እንደ ሮናልድ ሬገን፣ እንደ ቴዎዶር ሩዝቬልት፣ እንደ ፎርድ ቆስለው እንደተረፉት ሁሉ እኚህም የቀድሞ 44ኛው ፕሬዚደንት ዶናልድ ትራምፕ ታሪክ በዛ መልክ ተተኩሶባቸው የተረፉ ብለው የመዘግባቸዋል።
የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቨን ሮጄክ በሰጡት ቃል አጥቂው 4 እና 5 ጥይት እስኪተኩስ ተደርሶበት አለመገደሉ ያስገርማል ብለዋል። ጥቃቱን ለመፈጸም ምን እንዳነሳሳው ለጊዜው አናውቅም ያሉት ባለስልጣኑ ያለመታከት ምርመራ ይቀጥላል፣ ምርመራውም ወራት ሊወስድ ይችላል ብለዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን፣ የተከታተላችሁት ዘገባ በትላንትናው ዕለት የተወሰዱ ቃለ መጠይቆች መሆናቸውን ልናስታውስ እንወዳለን። የቀድሞ ፕሬዚዳንት ዶናልድ ትራምፕ የግድያ ሙከራ የተደረገባቸው ቅዳሜ ዕለት ነው። በሌላ በኩል ፕሬዚዳንት ከዚሁ ርዕስ ሳንወጣ ፕሬዚዳንት ጆ ባይደን ከትላንት በስቲያ በተቀናቃኛቸው ዶናልድ ትራምፕ ላይ የተቃጣው አስደንጋጭ የግድያ ሙከራን ተከትሎ አሜሪካውያን አንድ እንዲሆኑና ከፖለቲካ ሁከት እንዲርቁ ለመማጸን የጽህፈት ቤታቸውን ሙሉ ኃይል ተጠቅመዋል። የፓርቲያቸው የፕሬዚዳንታዊ እጩ ሆነው ወደሚመረጡበትና በዛሬው ዕለት ወደ ተጀመረው የሪፐብሊካን ፓርቲ ጉባኤ ያቀኑት ትራምፕም ተመሳሳይ ጥሪ አቅርበዋል። የአሜሪካ ድምጽ ከፍተኛ የዋይት ሀውስ ዘጋቢ አኒታ ፓውል ያደረሰችን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ይህ የ2024ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደትና ምናልባትም የታሪክ ሂደት ጭምር የተቀየረበት ድንገት ነው። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ትራምፕ ባለፈው ቅዳሜ በምረጡኝ ዘመቻቸው ወቅት በሕይወታቸው ላይ ከተቃጣው የግድያ ሙከራ በኋላ ለሰከንዶች ቆም ብለው ታይተዋል። ይሁንና ፕሬዚዳንት ጆ ባይደን በትላንትናው ዕለት ከዋይት ሀውስ ጽህፈት ቤታቸው ለአሜሪካ ሕዝብ ባሰሙት ንግግር እንደ ቀላል ጉዳት አድርጋችሁ አትውሰዱት ብለዋል። የአንድነት ጥሪ ያሰሙት ባይደን አክለውም አገር የማስተዳደር ስልጣን የሚገኘው በምራጭ ሕዝብ ድምፅ እንጂ በጠመንጃ አፈሙዝ ያለ መሆኑን ንግግራቸውን በቴሌቪዥን ለሚከታተለው ታዳሚ አስታውሰዋል።
My fellow Americans, I want to speak to you tonight about the need for us to lower the temperature in our politics. And to remember,
አሜሪካውያን ወገኖቼ በፖለቲካችን የሚታየውን ትኩሳት መቀነስና ባሉን አመለካከቶች ባንስማማም ጠላቶች አለመሆናችንን ማስታወስ እንዳለብን በዛሬው ምሽት ልገልጽላችሁ ፈልጋለሁ። ጎረቤታሞች፣ ጓደኛሞች፣ የሥራ ባልደረቦች፣ ዜጎች እና ከሁሉም በላይ ደግሞ አሜሪካውያን ነን። በአንድነት መቆም መቻል አለብን። በፔንሲልቬንያ ክፍለ ግዛት በዶናልድ ትራምፕ የድጋፍ ስብሰባ ወቅት የተፈጸመው ጥቃት ሁላችንም አንድ እርምጃ ወደ ኋላ እንድንል የሚጠይቅ ነው። የት እንዳለንና ወዴትስ ወደፊት መራመድ እንዳለብን መዝኑ፣ ልብ በሉ።
ትራምፕም በበኩላቸው ጥቃቱን ተከትሎ በሰጡት አስተያየት የአንድነት ጥሪን ያሰሙት። ለሪፐብሊካን ፓርቲያቸው ብሔራዊ ጉባኤ ትላንት እሁድ ሚልዋኬ የገቡት ትራምፕ በሥነ ሥርዓቱ መሠረት የፓርቲያቸው ፕሬዝዳንታዊ እጩ የሚያደርጋቸውን ድምፅ ይቀበላሉ። ተንታኞች እንደሚሉትም ትራምፕ የሞት አደጋ በነበረበት ሁኔታ ውስጥ ያሳዩት ጥንካሬ የራሱ ተጽዕኖ ይኖረዋል። ኬሲ ቡርጋት በጆርጅ ዋሽንግተን ዩኒቨርሲቲ የዩናይትድ ስቴትስ ምክር ቤት ጉዳዮች ጥናት ክፍል ዲሬክተር ናቸው።
It will have a huge impact on this election, but our politics more broadly. History suggests we're likely to see a
በዚህ ምርጫና በአጠቃላይው ፖለቲካችን ላይ ግዙፍ ተጽዕኖ ያሳድራል። ከታሪክ እንደምንረዳውም በትራምፕ ላይ የደረሰው ነገር ከፈጠረው ሁኔታ ጋር የተዛመዱ የድጋፍ እንቅስቃሴዎች እናያለን። ቀድሞውንም ደጋፊዎቻቸው የነበሩ በድጋፋቸው ይበልጥ ይገፋሉ። በአንጻሩ የፖለቲካ ብጥብጡ ያስመረራቸው የፖለቲካ ንግግሮቻችን የቱን ያህል አደገኛ እየሆኑ እንደመጡ በተጨባጭ የሚያረጋግጡበትና ያስከተለ ያለውንም መዘዝ ፊት ለፊት የሚያዩበት እድል ይፈጥራል። እናም በምርጫው ላይ ግዙፍ ተጽዕኖ ማሳደሩ አይቀሬ ነው።
የትራምፕ ደጋፊዎችም በአንጻሩ ከሚመሯቸው ግለሰቦች በላይ የተቋማትን ይበልጥ አስፈላጊ መሆን ጨምሮ አስከፊው ትዕይንት ለዚች አገር አንዳች ጠቃሚ ነገር አስተምሮ ሊሆን ይችላል የሚል አስተያየት አንጸባርቀዋል። አሌክስ ግሬይ በትራምፕ አስተዳደር የዋይት ሀውስ ብሔራዊ ደህንነት ምክር ቤት ኃላፊ ነበሩ።
I mean, it was both a really terrible day ለአሜሪካ ዲሞክራሲ በጣም አስከፊ ቀን ነበር። ሆኖም በሌሎች ብዙ መንገዶች በጣም ጥሩ ቀን ነበር። ፕሬዝዳንት ትራምፕን የምትደግፍ ሁናትሁን ሁሉም ሰው ከዚህ ሊረዳ የሚገባው ነገር የዩናይትድ ስቴትስ ዲሞክራሲ ብዙዎች ከሚያስቡት በላይ ግዙፍና አይበገሬ መሆኑን ነው።
ሌሎች ተንታኞች ደግሞ ሁለቱ ዋና ዋና ፓርቲዎች ጉባኤዎቻቸውን በሚያካሂዱበት በዚህ የበጋ ወራት ሌላ ተጨማሪ ችግር እንዳይደርስ ያደረባቸውን ስጋት ገልጠዋል። ጃኮብ ዋሬ በውጭ ግንኙነት ጉዳዮች ምክር ቤት የጥናት ባለሙያ ናቸው።
I have argued elsewhere that we are very likely to see political violence across the spectrum in this election cycle.
በዚህ ምርጫ ወቅት አንዳች የፖለቲካ ሁከትን የምታየት እድሉ ከፍ ያለ ነው የሚል አስተያየት ይዤ በአንዳንድ ቦታዎች ክርክር ገጥም ያውቃለሁ። በግልጽ እንደተመለከተው ይህ ስካውን ከታዩት ሁሉ እጅግ አሳሳቢው ነው። ይሁን እንጂ የመጨረሻው ይሆናል የሚል እምነት እንድናሳድር የሚያስችል ምክንያት ያለ አይመስለኝም።
አሁን ሁለቱም ሰዎች አሜሪካውያን ሁከት ከመቀሰቀሱ አዝማሚያዎች እንዲርቁና ወደ አንድነትም እንዲመጡ ለማበረታታት መድረኮቻቸውን እየተጠቀሙ ነው። ይሁንና ከሁለቱ አንዱ ሰው አገሪቱን እንዲመራ መምረጥ የሚተበቅባቸው አሜሪካውያን ግን ከማን ጀርባ አንድ ሆነን እንሰለፍ የሚለው ጥያቄ የሚጠብቃቸው ይመስላል።
የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የሪፐብሊካን ፓርቲ ጉባኤ ፕሬዝዳንታዊ እጩን የሚያጸድቅበት የአራት ቀናት ዝግጅት በዛሬው ዕለት በዊስኮንሰን ግዛት ሚልዋኪ ከተማ ይጀምራል። ሀብታሙ ስዩም እንግዲህ በስፍራው ነው የሚገኘው። ሀብታሙ ጤና ይስጥልኝ፣ እንደምን አምሽተሃል?
እንደምን አምሽተሻል ኤደን?
አብታሙ እንግዲህ በምትገኘው እንደምናየው በሚልዋኪ ነው። እስቲ መቼም የቀድሞ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የግድያ ሙከራ ከተካሄደባቸው በኋላ አራቱንም ቀናት በጉባኤ ላይ እንደሚሳተፉ ተናግረዋል። በትላንትናው ዕለት እዛም መግባታቸው ይታወቃልና ያለው የጸጥታ ሁኔታ ምን ይመስላል? ያለው ድባብ ምን ይመስላል? እስቲ ከዛን ጀምር።
አመሰግናለሁ ኤደን። ቀደም ብለሽ እንዳልሽው ዶናልድ ትራምፕ ከ48 ሰዓታት በፊት የግድያ ሙከራ ተደርጎባቸው ነበረ። ከዛ ተርፈው በዚህ ጉባኤ ላይ ይገኛሉ ተብሎ ይጠበቃል። በዚህ ምክንያት እጅግ የጠበቀ ቁጥጥር እየተካሄደ ይገኛል። የዩናይትድ ስቴትስ የስለላ መስሪያ ቤት፣ የፌዴራል ፖሊስ እንዲሁም ደግሞ የሚልዋኪ አካባቢ ፖሊስ ኃይሎች ከፍተኛ ቁጥጥር ያደርጋሉ። መውጫው መግቢያው ፍተሻ በርትቷል። ከዛ ባሻገር ግን እንግዲህ ከጀርባይም እንደምትሰሚ እጅግ የሞቀና የደመቀ የሪፐብሊካኑ ብሔራዊ ጉባኤ እየተከናወነ ይገኛል።
ጉባኤው ተጀምሯል ማለት ይቻላል ወይስ ከፍተኛ ምን አይነት መሰናዶች ናቸው በአሁን ሰዓት እየተካሄዱ ያሉት?
ከጀርባ እንደምትሰሚው ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ 2400 አካባቢ ተወካዮች ለመጪው ፕሬዚደንታዊ ምርጫ የሪፐብሊካኑን ፓርቲ ወክሎ ለሚወዳደር ሰው ድምጻቸውንና አለኝታነታቸውን እያሳዩ ነው። ከየግዛቶቹ የመጡ አንዳንድ ተወካዮች በመድረኩ ላይ በመውጣት እንዲሁም ደግሞ የተመረጡ ተናጋሪዎችም ወደ መድረኩ በመምጣት ድምጻቸውን እየሰጡ ድጋፋቸውን እየሰጡ ይገኛሉ። ስለዚህ ተጀምሯል ማለት ይቻላል ከሞላ ጎደል።
ሀብታሙ እንግዲህ የሪፐብሊካን ፓርቲ ጉባኤ ሲባል ምን ማለት ነው? ይሄ የአሁኑ መሰናዶ ምን ነው የሚያካትተው? በተለይ ደግሞ የቀድሞ ፕሬዚዳንት ዶናልድ ትራምፕ በጣም የተለያዩ የሪፐብሊካን ፓርቲ እጩዎች እስካሁን እጩዎቻችን ናቸው ብለው ሲያጸድቋቸው ቆይተዋል እና ይህንን መሰናዶ ወይም መርሃ ግብር ልዩ የሚያደርገው ምንድን ነው?
እንግዲህ የሪፐብሊካኑ ፓርቲ 170 ዓመቱን የደፈነ እጅግ አንጋፋ የፖለቲካ ፓርቲ ነው። ዩናይትድ ስቴትስ ውስጥ ከሚገኙ ቀዳሚ ፓርቲዎች አንዱ ነው ማለት ይቻላል። በየአራት ዓመቱ ምርጫ በሚመጣበት ጊዜ ይህ ፓርቲ ትልቅ ጉባኤ በማከናወን በሚቀጥለው ምርጫ አስቀድሞ የሚያሰልፈውን ሰው እንዲሁም ደግሞ የእሱ ተከታይ ደግሞ ማን ሊሆን ይገባል በሚለው ላይ ጥያቄውን የሚመልስበት ነው። እንዳልሽው የምርጫ ክርክሩና ሌሎች ነገሮች እየተከናወኑ ቢሆንም በይፋ ግን የፓርቲው ወካይ ፕሬዚደንታዊ እጩ የመሆን ያለመሆናቸው ጉዳይ ይፋ የሚደረገው እንደዚህ ባለው ጉባኤ ወይም መድረክ ላይ ነው። ዶናልድ ትራምፕ ክርክሩንና የምርጫ ቅስቀሳውን እያቀላጠፉት ይገኛሉ። ነገር ግን ይህ ጉባኤ ነው እውን የእሳቸው የሪፐብሊካኑ ፓርቲ ፊት አውራሪ የመሆን ያለመሆናቸውን ጉዳይ እውቅና የሚሰጣቸው። ከዛ አንጻር ነው ቁልፍ ሚና ያለው። በዛ ምክንያትም ነው ከ50 ሺህ በላይ ተሳታፊዎች ከ50 የአሜሪካ ግዛቶች ተሰብስበው በዚህ ቦታ ውስጥ ድምጻቸውና አለኝታነታቸውን በማሳየት ላይ የሚገኙ
እስቲ እንግዲህ እሳቸው አሁን ሰዓት በስፍራው ተገኝተዋል። በዚህ ጉዳይ ላይ የተባለ ወይም ታውቀው ነገር ካለ ብታጋራን። እንዲሁም ደግሞ የጉባኤው ታዳሚዎች የፓርቲው አባላት ብቻ ናቸው ወይስ ሌሎችም ግለሰቦች የመግባትና የመታደም እድል አላቸው? ሁለቱም እስቲ አያይዘን ንገረኝ።
ዶናልድ ትራምፕ እንግዲህ ቀደም ብለን እንደተነጋገርነው ቅዳሜ ዕለት የግድያ ሙከራ ከተደረገባቸው በኋላ እዚህ ጉባኤ ላይ የመገኘት ያለመገኘታቸው ጉዳይ ጥያቄ ውስጥ ገብቶ ነበረ። ነገር ግን ትናንት አመሻሹ ላይ እንዲሁም ደግሞ ዛሬም ቀደም ብሎ በዚህ ጉባኤ ላይ እንደሚገኙና ጠንካራነታቸውን በዚህ ውድድር ላይ እንደማይበገሩ ለማሳየት እንደሚሞክሩ ተነግረዋል። ከጥቂት ደቂቃዎች በኋላ እንግዲህ ዶናልድ ትራምፕ ይገኛሉ ተብሎ ይጠበቃል። በይፋ ግን የእጩነታቸው ጉዳይ እንዲሁም ደግሞ እሳቸው በምክትል ስልነት ይዘውት የሚወጡትን ሰው ይፋ የሚያደርጉት ሐሙስ ዕለት ነው ተብሎ ይጠበቃል። ቀደም ብለሽ እንደ በጠየቅሽ ጥያቄ መሰረት የሪፕ አባላት ብቻ ሳይሆኑ በአጠቃላይ ይህን ጉዳይ ለመታዘብ የሚፈልጉ ሰዎች እንዲሁም ደግሞ ጋዜጠኞች እንዲሁም መረጃ አፈላላጊዎች ይገኛሉ። የአካባቢው ማህበረሰብም ጉባኤው ካለው ታሪካዊ ሚና አንጻር መሳተፍ የሚፈልግ ሰው ቀደም ባሉት የፍተሻና ሌሎች ሂደቶች አልፎ መሳተፍ ይችላል። ሙዚቀኞች፣ ታዋቂ ሰዎች፣ ፖለቲከኞች በየመድረኩ ላይ በመውጣት ለዚህ ፓርቲ ያላቸውን ድጋፍም የሚገልጹበት ዝግጅት ይኖራል ተብሎ ይጠበቃል። ሰፊ ውይይቶችና ተጓዳኝ ፕሮግራሞችም በሚልዋኪ ከተማ ውስጥ ይከናወናል ለቀጣይ አንድ ሳምንት።
አዎ እንግዲህ አያይዘህ ተከታዩን ጥያቄ ነካ አድርገዋል። በሚቀጥሉት ቀናቶች ያሉት መሰናዶች ምን ይመስላሉ የሚል ነበረ ተከታዩ ጥያቄ። ትንሽ ዘርዘር አድርገህ እሱን ታስረዳናለህ። ግን ከመጨረሳችን በፊት እንደው ልጠይቅህ የምወደው ነገር አሁን ከተለያየ አካባቢዎች የመጡ የሪፐብሊካን ፓርቲ እጩዎች በየደረጃው በየእርከኑ ያሉ እጩዎች መጥተዋል፣ በስፍራው ተገኝተዋል። እንደው ያሳደረባቸው ያየኸው የግድያ ሙከራው ያሳደረባቸው በመልእክታቸው ላይ በአነጋገራቸው ወይም ደግሞ የጦር መሳሪያን በተመለከተ ያየኸው ነገር ካለ የታዘብከው ነገር ካለ እሱንም አክለህ ብትነግረኝ ደስ ይለኛል።
ኤደን፣ የሪፐብሊካን ፓርቲ ተወካዮች እንዲሁም ደግሞ በጣም ታዋቂ መሪዎች እዚህ ጉባኤ ላይ ተገኝተዋል። ቀደም ብሎ ከአንቺ ጋር መነጋገር ከመጀመሪያ ከጥቂት ደቂቃዎች በፊት ፋይት 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 እያሉ እየተናገሩ ነበረ። እንዋጋለን፣ ያ ጥቃት ቢኖርም በፖለቲካ ሂደቱ ላይ ያለውን ትግል እንደሚቀጥሉ ማሳያ ነው ብዬ መናገር እችላለሁ። እጅግ የደመቀ ነው። እጅግ ያለው ኃይልና በህዝቡ ላይ የሚታየው ሞራልም እጅግ ደማቁ ነው ያየሁት። እንደውም የግድያው ሙከራ ከሞላ ጎደል ለትራምፕ ያለውን የድጋፍ መጠን ከፍ ያደረገ መሆኑን እዚህ አካባቢ ካለው የጉባኤ አንድምታ መመልከት ትችያለሁ። አንዳንዶችም መመልከት ትችያለሁ። እንዲሁም አንዳንዶችም ከጣቢያችን ጋር ባደረጉት ንግግር እሱን ነገር ለመታዘብ ትችያለሁ። ይቅርታ። በቀጣይ ቀናት ስለሚደረጉ ጉዳዮች ጥቂት ልበል። በቀጣይ ቀናት ውስጥ የትራምፕን የፕሬዚደንት እጩነት የሚደግፉ ሰዎች ንግግር ያደርጋሉ ተብሎ ይጠበቃል። ታዋቂ ሙዚቀኞች፣ ታዋቂ ኪነጥበብ ሰዎችም ለዶናልድ ትራምፕ ያላቸውን ድጋፍ ያሳያሉ ተብሎ ይጠበቃል። ከዛ ጎን ለጎን የሪፐብሊካን ፓርቲውን በተለያዩ የፖሊሲ አወጣጥ፣ የህግ ረቂቆችና በመሰል ጉዳዮች የሚደግፉ ተቋማት የሚያሰናዷቸው የጎንዮሽ መሰናዶዎችም ይቀጥላሉ። እኛም ከስር ከስር የሚመለከት ጉዳዮቹን ለአድማ አድማጮችና ለተመልካቾቻችን ማዳረሳችንን እንቀጥላለን።
ሀብታሙ፣ እንግዲህ ስለነበረን ቆይታ በጣም ነው የምናመሰግነው። ለዛሬ ያዝነው የአየር ሰዓት ይህን ይመስላል። ከዊስኮንስን ከተማ ወይም ደግሞ ከሚልዋኪ ከተማ ከዊስኮንስን ግዛት ሀብታሙ ስዩም ነበር ያደረሰን። እናመሰግናለን።
እጅግ በጣም አመሰግናለሁ። ደ መልካም ምሽት።
መልካም ምሽት። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ሐምሌ 8 2016 ዓ.ም መሰናዷችን ነው። ለምሽቱ የያዝናቸው ዜና ተኮር ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የሁለተኛው ምዕራፍ የመጀመሪያው ዘገባችን በአማራ ክልል ተቋርጦ ስለቆየው የኢንተርኔት አገልግሎት መመለሱን ኢትዮ ቴሌኮም አስታወቀ ይላል። ወደዛው ነው የምናመራው። ኢትዮ ቴሌኮም ባለፈው ግንቦት ወር መጨረሻ ላይ የስራ ጊዜው በተጠናቀቀው በአስቸኳይ ጊዜ አዋጅ ምክንያት በአማራ ክልል ተቋርጦ የነበረው የኢንተርኔት አገልግሎት በ17 ዋና ዋና ከተሞች መመለሱን አስታውቋል። የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሰኞ ለአሜሪካ ድምጽ እንደተናገሩት አገልግሎቱን በሌሎች የክልሉ አካባቢዎች ለማስቀጠል ተቋሙ እየሰራ ነው ሲሉ ተናግረዋል። የኢንተርኔት ትይዩ መዘጋት የኢኮኖሚያዊና በነፍስ አድን ማህበራዊ ክስ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መሆኑን በተለያዩ የክልሉ አካባቢዎች የሚገኙ ነዋሪዎችም ለአሜሪካ ድምጽ አስረድተዋል። አስቴር ምስጋናው ዘገባ አላት።
በአማራ ክልል የተቀሰቀሰውን ግጭት ተከትሎ ባለፈው ዓመት ሐምሌ ወር 2015 ዓ.ም የተደነገገው የአስቸኳይ ጊዜ አዋጅ የስራ ጊዜ ከመጠናቀቁ ጋር በተያያዘ በክልሉ ተቋርጦ የቆየው የኢንተርኔት አገልግሎት በ17 ዋና ዋና ከተሞች ወደ ነበረበት መመለሱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሰኞ ለአሜሪካ ድምጽ ገልጸዋል።
በአብዛኛዎቹ የአማራ ክልል ከተሞች ኢንተርኔት ተለቋል። የብሮድባንድም እንደዚሁ። ቀደም ብሎም የኢትዮ ቴሌኮም የ2016 በጀት ዓመት አፈጻጸሙን እንደሚመለከት ለህዝብ ይፋ ባደረግነው የፕሬስ ሪሊዝም ላይ ከሚመለከታቸው ባለድርሻ አካላት ጋር በመነጋገር የኢንተርኔት አገልግሎት እንዲለቀቅ እየተደረገ ነው የሚል መረጃ ሰጥቼ ነበር። እኔም የሚዲያ አጋሮቻችን ይህን ጥያቄ አንስተውም ስለነበረ ማለት ነው። የዛ እንግዲህ ፎሎአፕም ጭምር ነው። ብዙ ከተሞች እውነት ነው ተነቋል። በቀጣይም ከሚመለከታቸው ባለድርሻ አካላት ጋር የተነጋገረ የቀሩ ጥቂት ከተሞች ይኖራሉ። እነሱንም እንደዚሁ ደግሞ የሚለቀቁ ይሆናሉ ማለት ነው። ለአሁን ግን 17 በላይ ከተሞች ተለቀዋል እና አብዛኛዎቹ ማለት ይቻላል።
የአሜሪካ ድምጽ ያነጋገራቸው በክልሉ የተለያዩ ዋና ዋና ከተሞች ነዋሪዎች የኢንተርኔት አገልግሎቱ ከትናንት እሁድ ሐምሌ 7 ቀን 2016 ዓ.ም ማለዳ ጀምሮ መስራቱን አመልክተዋል። የኢንተርኔት አገልግሎቱ ተቋርጦ በመክረሙ ነዋሪው በማህበራዊና ኢኮኖሚያዊ ቀውሶች ተቸግሮ መቆየቱን ያመለከቱት የባህር ዳር ከተማ ነዋሪው ጌታቸው አለሙ አሁን አገልግሎቱ መመለሱ ቀውሱን ያስተካክላል ብለዋል። ነገር ግን አገልግሎቱ ፍጥነትና ጥራት እንደሚጎለው ጠቁመዋል።
ያው መረጃ ከመለዋወጥ የተለያየ ጉዳቶች አሉት። በዚህ መንግስት ደረጃም ይሄን ያህል ጊዜ ተዘግቶ መቀመጡ መንግስት የሚያጣቸው ነገሮች አሉ። ብዙ ዞሮ መከፈቱ ጥሩ ነው ብዬ አምናለሁ። ግን በዚሁ ዘላቂ ከሆነ ከቀጠለ ነው ተጠብሶ ካልተዘጋ እንደ ድሮ ፍጥነት የለውም። ይወጣል ይገባል ዳታው። ምናልባት ያው ቅድም አንዴ ተለቋል ስለተባለ ከተጨናቆ ካልሆነ በስተቀር ወጣ ገባ ነው። ምክንያቱ ቀስ ብሎ ይስተካከል አይስተካከል አናውቅም።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ በዘንድሮ ዓመት ጥቅምት ላይ ባወጣው ሪፖርት በአማራ ክልል ባለው ግጭት የኢንተርኔት አገልግሎት በመቋረጡ ለሰብአዊ እርዳታ እንቅስቃሴው እንቅፋት እንደፈጠረበት ማስታወቁ ይታወሳል። በምስራቅ ጎጃም ዞን የሞጣ ከተማ ነዋሪ መሆናቸውን የገለጹልንና ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ አስተያየት ሰጪ በአንጻሩ እርሳቸው በሚኖሩበት አካባቢ የኢንተርኔት ትይይዙ ገና እንዳልተመለሰ አመልክተዋል።
ሞጣ ራሱ አይሰራም። ከሞጣ ጀምሮ እስከ ጎንደር ከፍኛ አካባቢ የለም።
የጎንደር ከተማ ነዋሪ የሆኑት አቶ አበባው ይሁን ደግሞ በከተማው የኢንተርኔት አገልግሎቱ መመለሱን ገልጸው ከወቅታዊ የጸጥታ ችግር አንጻር ግን ዘላቂ ሆኖ ይቀጥላል ብለው እንደማያምኑ ተናግረዋል።
ተከፍቶ ይቆያል የሚለው አስተማማኝ አይደለም። ምክንያቱም መንግስት በፈለገ ሰዓት ከፍቷል። እንደምታውቂው የአስቸኳይ ጊዜ ሲታወጅ ነው አይደል ኢንተርኔቱ ምንም የተዘጋው እና አሁን አስቸኳይ ጊዜ አዋጁ አልቋል። ይህም አስቸኳይ ጊዜ አዋጁ ተነሷል ተብሎም በሚዲያም በመንግስት በኩልም ይፋ አልሆነም። ይህንም ነገሯት እንደማይዘጉት እርግጠኛ አይደለም።
ያው እንደምታውቂው ጎንደርና አካባቢ የቱሪስት መናኸሪያ ነው። የለም አሁን ወደ ጎንደር የሚመጣ ቱሪስት አታይም።
በነዋሪዎች የተነሳውን የአገልግሎት ጥራትና ፍጥነት እንዲሁም የተደራሽነት መጓደል በተመለከተ ምላሽና ማብራሪያ እንዲሰጡን የጠየቅናቸው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ
70% የሚሆነው የኢንተርኔት ተጠቃሚዎቻችን ትራፊኩን የፎርጂ ነው የሚጠቀሙት። እንግዲህ አብዛኛው አማራ ክልልም የፎርጂ አገልግሎት ከሚጠቀሙ ዋና ዋና ከተሞቹ በተለይ ከሚጠቀሙ መካከል ናቸው። ያንን ተከትሎ እንግዲህ የኦፕቲማይዜሽን ስራ እንሰራለን። ተጨማሪ ካፓሲቲ እንግዲህ የማስፋፊያ ስራ ያው ኢንተርኔቱ ዝግ ስለነበረ መከፈቱ ተከትሎ የማስፋፊያም ስራ እንሰራለን ማለት ነው እንጂ ሆን ተብሎ የሚቀነስበት አሰራርም የለም። ያን ቀሪነት ምንም 100% ማረጋገጥ ይህን መስጠት ይችላለሁ ማለት ነው። ስለዚህ አሁን ዴታ ላይ አጠቃቀማቸውን እናያለን። ዛሬም ትናንትና ከተከሰተ በኋላ ትራፊክ ተሸክሟል ወይ እንዴት ነው የሚለውን አይተናል ማለት ነው። ዛሬ የምናይና የደንበኞችን ኤክስፒሪየንስ እያየን ኦፕቲማይዜሽን እንሰራለን ማለት ነው። ቀጣይ ደግሞ አዲስ ድርጅት አመት እንደመጀመሩ የማስፋፊያ ስራዎች ይኖሩናል ማለት ነው። ኢንሽናል ሆነ ግን ዳታ ዲግሬድ ያደረግንበት ምናምን የለም።
ልዩ ልዩ ሀገራዊና ዓለም አቀፋዊ የሰብአዊ መብቶች ድርጅቶች በየጊዜው ባወጧቸው መግለጫዎች በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር መጠየቃቸውን መዘገባችን ይታወሳል። ከ300 የሚልቁ የሰብአዊ መብት ተሟጋች ድርጅቶች አባል የሆኑበት የኪፕ ኢን ኦን ጥምረትና 48 ድርጅቶች የፈረሙበት ጥምረት ባለፈው መስከረም ወር መጀመሪያ ባወጡት መግለጫ በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር ጠይቀው ነበር። በተመሳሳይ አክሰስ ናው በመባል የሚታወቀው የሲቪል መብቶች ተከራካሪ ድርጅት ከሌሎች የሰብአዊ መብቶች ተሟጋቾች ጋር በመሆን በጥምረት ባወጡት የጋራ የአቋም መግለጫ በግጭት ወቅት የኢንተርኔት አገልግሎትን ማቋረጥ የዜጎችን መብት መጣስ ነው፣ ዜጎች አስፈላጊ መረጃን እንዳያገኙ በማድረግ የመረጃ ፍሰትን ይገድባል ማለታቸው አይዘነጋም። ተሟጋቾቹ በዚያው መግለጫቸው በግጭት ወቅት የመረጃ ፍሰትን ለማደላደል እና የኢንተርኔት አገልግሎት ተደራሽነትን ለማረጋገጥ መንግስት ከምንጊዜውም በላይ ቁርጠኛ አቋም መያዝ እንዳለበትም አሳስበዋል። ለአሜሪካ ድምፅ አስቴር ምስጋናው።
ተፈናቃዮችን ወደ ወልቃይት የመመለሱ ሂደት እንደሚጀምር የትግራይ ክልል አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ምዕራብ ትግራይ ዞን እያለ የሚጠራውና ከጦርነቱ ፍጻሜ በኋላ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ ወደ ተቋቋመው አካባቢ ተፈናቃዮችን እንደሚልክ የትግራይ ክልል ምክትል ፕሬዝዳንት ተናግረዋል። ምክትል ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ከትላንት በስቲያ ቅዳሜ ዕለት በሰጡት መግለጫ ደግሞ በክልሉ ተባብሰዋል የተባሉ ወንጀሎች ላይ ተጠያቂነት ለማስፈን ጊዜያዊ አስተዳደሩ ይሰራል ብለዋል። ሙልጌታ ጽፋ ዘገባለው።
በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ ዞኖች መካከል ወደ ሆነው የወልቃይት አካባቢ ተፈናቃዮችን የመመለሱ ሂደት እንደሚጀመር የትግራይ ክልል ምክትል ፕሬዚደንት ገልጸዋል። በክልላዊ መንግስቱ ምዕራብ ትግራይ ዞን እየተባለ የሚጠራውና ከሰሜን ኢትዮጵያው ጦርነት በኋላ በአማራ ክልል መንግስት የወልቃይት ጠገዴ አስተዳደር ዞን ወደሚባለው አካባቢ ተፈናቃዮችን ለመመለስ ቀደም ሲል ወደ ራያና ጸለም ወረዳዎች ከተከናወኑ ስራዎች ተሞክሮ መወሰዱን ምክትል ፕሬዚደንቱ ሌተናንት ጀነራል ታደሰ ወረደ ከትናንት በስቲያ ቅዳሜ ሐምሌ 6 ቀን 2016 ዓ.ም ለክልሉ ብዙሃን መገናኛ በሰጡት መግለጫ ላይ አመልክተዋል። በጸለምታ አካባቢ በአማራ ክልል መንግስት በተቋቋመው አስተዳደር የተሾሙ አመራሮችና ታጣቂዎች አሁን ስራ ማቆማቸውን በመግለጫቸው ያነሱት ምክትል ፕሬዚደንቱ ገና ከአካባቢው ያለቀቁ በመኖሯቸው እንዲለቁ ከመከላከያ ሰራዊት ጋር ውይይት እየተካሄደ ነው ብለዋል። በቅርብ ጊዜያት ወደ ምዕራብ ትግራይ ተፈናቃዮች መመለስ ይጀመራል ብለዋል።
አብ ቀረባ ግን ንጅምሮ ክኸውን ኣብ ምዕራብ ትግራይ ሰፈራይ
ተፈናቃዮችን ወደ ምዕራብ ትግራይ የመመለስ ስራ በቅርብ የምንጀምረው ይሆናል። በአካባቢው ቀደም ሲል ባለቤት ባላቸው ይዞታዎች ላይ የሚገኙ ከአማራ ክልል በፖለቲካዊ ውሳኔ ዴሞግራፊ ለመቀየር የገቡ ሰፋሪዎች አሉ። እነዚህ ሳይነሱ ተፈናቃዮችን ለመመለስ ያዳግታል። ስለዚህ የያዙትን የሰው ቤትና የሰው ማሳ ቀድመው መልቀቅ ይኖርባቸዋል። ይህ እስኪጠናቀቅ ግን አንጠብቅም። ጎን ለጎን ተፈናቃዮች የሚመለሱበትን ሁኔታ ማመቻቸት አለብን።
ተፈናቃዮችን ወደ ቀያቸው የመመለሱ ሂደት በሰላማዊ መንገድ ብቻ መፈጸም እንዳለበት ያመለከቱት ምክትል ፕሬዚደንቱ ስራውን በማጠናቀቅ ከአጀንዳው መውጣት ይገባል ብለዋል። ወደ አካባቢው ከሚመለሱ ተፈናቃዮች መካከል በሱዳን ካለው ጸጥታዊ ሁኔታ አኳያ በሰሜን ኢትዮጵያው ጦርነት ወቅት ወደዚያች ሀገር ለተሰደዱ ቅድሚያ እንደሚሰጥ አስታውቀዋል።
የጸጥታ ሁኔታና የሱዳኑን አፍቶ ተማዘባቢ
በሱዳን ባለው የጸጥታ ሁኔታ ምክንያት በዚያ በስደት የሚገኘው ህዝባችን ስጋት ተደቅኖበታል። ስለዚህ የጸጥታ ሁኔታው ከግምት ውስጥ በማስገባት ቶሎ ልንደርስለት ይገባል። በቅርብ ጊዜም የሚጀመር ይሆናል።
ሌተናንት ጀነራል ታደሰ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ፣ የአካባቢው ተወላጆች ሆነው ከ2013 ዓመተ ምህረት በፊት የታጠቁ ደግሞ ከነትጥቃቸው እንዲቆዩ እንደሚደረግ ገልጸዋል። በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎችም ከነትጥቃቸው ይመለሳሉ ብለዋል። እስካለፈው ሰኔ 30 ቀን 2016 ዓመተ ምህረት ተፈናቃዮችን ወደ ቀያቸው ለመመለስ ታቅዶ እንደነበር ያወሱት ምክትል ፕሬዚደንቱ በታቀደው መሰረት ያልተፈጸመው በአማራ ክልል በኩል የነበረው ዝግጅት ዝቅተኛ በመሆኑ ነው ሲሉ አስረድተዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት በሰጡት መግለጫ ላይ የአማራ ክልል የመንግስት ኮሚኒኬሽንና በክልሉ የተቋቋመው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮች ምላሽና አስተያየት እንዲሰጡን ያደረግነው ጥረት ለጊዜው አልተሳካም። በተያያዘም ሌተናንት ጀነራል ታደሰ በቀዳሚው መግለጫቸው በክልሉ ይፈጸማል ካሉት የመሬት የብረታ ብረትና የማዕድን ምዝበራ ጋር ተያይዞ ተጠያቂነት ለማስፈን አስተዳደራቸው እየሰራ መሆኑን ገልጸዋል። የማዕድን ዘርፍ የመንግስት አቅም የሚያጎለብትና ገቢውን የሚያሳድግ እንደሆነ አመልክተው በአሁኑ ወቅት አደገኛ ኬሚካል በህገወጥ መንገድ በመጠቀም ጭምር እየተካሄደ ነው ያሉት የምርት ሂደት ወደ ህጋዊ አሰራር ማስገባት እንደሚያስፈልግ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ኦፌኮ በተለያዩ የሀገሪቱ አካባቢዎች የቀጠሉ ግጭቶች እንዲቆሙ ጠየቀ። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በአማራና በኦሮሚያ ክልሎች በቀጠሉ ግጭቶች ውስጥ የሚሳተፉ አካላት የግጭት ምክንያቶችን በሰላማዊ መንገድ ለመፍታት ውይይት እንዲጀምሩ አሳስቧል። ፓርቲው አዲስ አበባ በሚገኘው ዋና መስሪያ ቤቱ ትላንት እሁድ በሰጠው መግለጫ ለግጭቶቹ እልባት ለማስገኘት መንግስት የመሪነቱን ሚና መውሰድ እንዳለበት ሊቀመንበሩ ፕሮፌሰር መራራ ጉዲና ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ በበኩላቸው መንግስት እንደ ሀገር ሰላም ለማስፈን እየሰራ ነው ሲሉ ተናግረዋል። ፀሐይ ዳምጠው ዘገባ አላት።
በኢትዮጵያ ሰላምና መረጋጋት እንዲሰፍን በተለይ መንግስት ቁርጠኝነቱን ማሳየት እንደምጠበቅበት ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ትናንት እሁድ በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ አመልክተዋል። በኦሮሚያ ክልልም ሆነ በሀገር ደረጃ ያሉ ግጭቶች በሰላማዊ መንገድ እንዳይፈቱ መንግስትን ተጠያቂ ያደረጉት የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና እንቅፋት ፈጥሯል ያሏቸውን ሌሎችም ችግሮች አብራርተዋል።
ዋናው የኢትዮጵያ ችግር ፈጣሪ መንግስት ነው። ምንም ጥያቄ የለውም። ፖለቲካ ኃይሎች ጋር ሆነን ከዲፕሎማቲክ ማህበረሰቡም ጋር ሆነን ሀገር ውስጥም ሀገር ውጭም ያላደረግናቸው ነገሮች የሉ። ዋና ጉዳይ ስልጣን የያዘው ቡድን ሀቀኛ ፍትሐዊ የሚባለውን ነገር አይፈልጉም። ስልጣን እኛ እጅ ነው ወይም ተንበርከኩና እኛ ጋር ግቡ ወይ የስልጣን ፍርፋሪ ኑና ውሰዱ ካልሆነ በስተቀር የኢትዮጵያ ህዝብ ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንዲገባ አይፈልጉም። ችግሩ እዛ ላይ ነው። በአንድ እጅ ማጨብጨብ አይቻልም። እኛ የምንችለውን ያክል ይህ ሀገር መሸጋገር የሚችለው የተሳካ ዲሞክራሲያዊ ሽግግር ሊመጣ የሚችለው የተሳካ ሰላምና መረጋጋት መምጣት የሚችለው ሁሉም የኢትዮጵያ ኃይሎች የተሳተፉበት ብሔራዊ እርቅ፣ ብሔራዊ ድርድር፣ ብሔራዊ ምክክር ይደረግ ስንጠይቅ ነበር።
ኦፌኮ በእሁዱ መግለጫው ላቀረበው ወቀሳና ጥያቄ ምላሽ የሰጡት የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ለሰላም ዝግጁ መሆኑን በመግለጽ ኦፌኮና አቋሙም ተችተዋል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትም ግጭቶችን በሰላማዊ መንገድ ለመፍታት አለመግባባቶችን በሀሳብ ትግል ለማስፈን ብዙ ጥረቶችን እያደረገ ይገኛል። ከእነዚሁም ውስጥ ከሀገሪቷ ታሪክ እና ከሀገረ መንግስቱ ግንባታ ጋር ተያይዞ ያደሩ ቅሬታዎችም ስላሉ እነዚህ ቅሬታዎች እንዲፈቱ ዳያሎግ ኮሚሽንን አቋቁሞ እየሰራ ይገኛል። ይሄ እንግዲህ የኢትዮጵያ መንግስት በጠመንጃ ይልቅ በሀሳብ ትግል እንዲደረጉ የሚያደርገውን ጥረት አጠናክሮ ቀጥሯል ማለት ነው። ስለዚህ በዚህ ግጭቶች በሰላማዊ መንገድ እንዲፈቱ ከማድረግ አኳያ እኛ የምንታማበት ሳይሆን አንዳንድ የፖለቲካ ፓርቲዎችም ኦፌኮንም ጨምሮ የድርሻቸውን ባለመወጣት እያደረጉት ያለው ችግሮች እንዲፈታ ከማድረግ ይልቅ እንዳይፈታ ችግሮቹ እንዲወሳሰቡ እያደረጉ ያሉት እነሱ ናቸው። አንደኛ የኮሚሽኑ ስራ እንዳይሳካ ራሳቸውን በማግለል እየሰሩ እየተንቀሳቀሱ ይገኛሉ።
የሀገር ውስጥና ዓለም አቀፍ የሰብአዊ መብቶች ተቋማት በተለያዩ ጊዜያት ባወጣቸው መግለጫዎች በሀገሪቱ ሰላም ይስፈን ዘንድ መንግስት ዋናውን ሚና መጫወት እንዳለበት ሲጠይቁ መቆየታቸው መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የዓለም ሰብአዊ መብቶች ቀንን መነሻ በማድረግ አውጥቶ በነበረው መግለጫ ለሰብአዊ መብቶች ጥሰት ዋና መንስኤ የሆኑት ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ ማሳሰቡ አይዘነጋም። በኢትዮጵያ
ሁሉን አካታች ብሔራዊ ምክክር እንዲደረግም በኢሁዱ ጋዜጣዊ መግለጫ ላይ የጠየቁት የኦፊኮ ሊቀመንበር ፕሮፌሰር መረራ ጉዲና ብሔራዊ ምክክሩ ችላ ከተባለ ግን አሉታዊ ውጤት እንደሚኖረው አሳስበዋል።
ፖለቲካ እስከምንገባ ድረስ በኢትዮጵያ ምድር ሶስት ነገሮች መሆን አይችሉም። አሁን በተከፋፋበት መንገድ አንደኛው ሀቀኛ ሰላምና መረጋጋት አይመጣም። ሰላምና መረጋጋት በኢትዮጵያ ምድር መገፉበት መንገድ መፍጠር አይችሉም። እኛም ኖርን አልኖር። ሁለተኛው በኢትዮጵያ ምድር ዲሞክራሲያዊ አስተዳደር፣ ዲሞክራሲያዊ ሽግግር፣ ሀቀኛ ፌዴራላዊ ስርዓት፣ ሀቀኛ ዲሞክራሲያዊ ስርዓት፣ በነፃና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት፣ የህዝብ ይሁንታ ካጣ ደግሞ የሚወርድ መንግስት መፍጠር አይቻልም። በአንድ ፓርቲ ፍላጎት ሙሉ ቁጥጥር ምን በሚመራ መንገድ የ120 ሚሊዮን ህዝብ የሚሆን ቁመት የሚሆን ዲሞክራሲ ስርዓት አይፈጠርልን። አንድ ቀን እነሱም ሰምቶ ችግሩም አስተምሯቸው መስመር ሊይዝ ይችላል። ይሄ ነው እንሞክር ነበር። አሁንም ያንን ህጋዊና ሰላማዊ ትግላችን እንቀጥላለን።
የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ግን ፕሮፌሰር መረራ በተቹት የመንግስት የግጭቶች አያያዝ አይስማሙም። ክልላዊ መንግስቱ ራሱ ግጭቶች እንዲቆሙ አሁንም የመሪነቱን ድርሻ ወስዶ እየሰራ ነው ይላሉ። አቶ ኃይሉም
በተለይ በኦሮሚያ ብሔራዊ ክልላዊ መንግስት የተከሰተውን ግጭት በሰላማዊ መንገድ ለመፍታት አንደኛ በሀገር በቀል ገዳ ስርዓት አባገዳዎችን፣ የሃይማኖት አባቶችን፣ አረሲንቄዎችን በማሳተፍ እርቅ እንዲወርድ ብዙ ጥረቶች አድርጓል ማለት ነው። ያደረግነው ጥረት አልተሳካም። በሁለተኛ ደረጃ በሶስተኛ ወገናት ባሳተፈ መልኩ እንዲፈታ የሚል ሀሳብ ስለቀረበ ተቀብለን በሁለት ዙር ከዚህ ከአሸባሪው ቡድን ውይይቶችን አድርገናል። ነገር ግን ሁኔታው በሰላማዊ መንገድ እንዲጨት አልተቻለም። ነገር ግን በአንዱ ብቻ በሁለት ብቻ ተስፋ የሚያስቆርጥ ሳይሆን ለሰላም ጠንክረን እንሰራለን።
የኦሮሞ ፌዴራሊስት ኮንግረስ በትናንቱ ጋዜጣዊ መግለጫ በሀገሪቱ ግጭቶችን አባብሷል ያለውና ስር ሰደድ ሲል የገለጸው የፖለቲካ ችግር የሚፈታው በፖለቲካዊ ንግግር መሆኑን አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የመጨረሻውን ዘገባችንን እናስተዋውቃችሁ። ባይደን በፕሬዝዳንታዊ የምርጫ ዘመቻ እንደሚቀጥሉ በአጽንኦት ተናገሩ። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አንታ ፓውል ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ፕሬዚዳንት ጆ ባይደን የጥያቄ ማዕት ከሚያዝገደግዱባቸው ጋዜጠኛ ፊት መቅረቡ በፖለቲካ ጣፈንታቸው ላይ የተደቀነ ትልቅ ፈተና መጋፈጥ መሆኑን ያውቁታል። ከጥቂት ደቂቃዎች በፊት ነበር የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን እንደ ጠላት በሚያዩዋቸው ፑቲን ስም ያስተዋወቋቸው።
እና አሁን ታላቅ ጉብዝናና ቆራጥነት ላሳዩት የዩክሬን ፕሬዚዳንት አሳልፌ መስጠት ፈልጋለሁ። ክቡራትና ክቡራን፣ ፕሬዚዳንት ፑቲን። ፕሬዚዳንት ፑቲን፣ ፕሬዚዳንት ዘለንስኪ ፕሬዚዳንት ፑቲንን ድል ሊነሱ ነው። ፑቲንን ድል በመንሳት ጉዳይ ተውጬ ነው። ስለ እሱ ማሰብ አለብን። ሚስተር ፕሬዚዳንት፣
ትላንት ማምሻው ላይ በበርካታ ገቢሮች በተሞላው የኔቶ መሪዎች ጉባኤ መገባደጃ ላይ ባይደን ለአንድ ሰዓት የሚጠጋ ጊዜ ጥያቄዎችን ሲቀበሉና ሲመልሱ ቆይተዋል። የሩሲያን ጥቃት በመቃወም የተወሰደውን እርምጃም ስኬት ብለውታል።
መሰንበቻውን በመሪዎች ጉባኤ ወቅት በርካታ የሀገር መሪዎች በመግለጫቸው ዩናይትድ ስቴትስን በማመስገን እናም ኔቶ ላከናወነው ሁሉ እኔም በማመስገን ተናግረዋል።
ነገር ግን ባለፈው ወር በፕሬዝዳንታዊ ክርክራቸው ወቅት ያሳዩትን ደካማ አፈጻጸም ተከትሎ የፕሬዝዳንታዊ ዘመቻቸው የገጠመውን ፈተና አምነዋል። የዚያን ጊዜ የነበረውንም ደካማ አፈጻጸም ያልሆነ ስህተት ብለውታል። የቀድሞውን ፕሬዝዳንት ዶናልድ ትራምፕን በጥቅምቱ ምርጫ እንደሚያሸንፉም ያላቸውን እምነት በድጋሚ ተናግረዋል።
ለፕሬዝዳንትነት ለመወዳደር በጣም ብቁ ሰው ነኝ ብዬ አስባለሁ። ከዚህ ቀደም አንድ ጊዜ አሸንፌዋለሁ። አሁንም ድል እነሳለሁ።
ኔቶ የተመሰረተበት 75ኛ ዓመት በተከበረበት የዋሽንግተኑ ጉባኤ የባይደን ዓለም አቀፋዊ ፈተናዎችን የመቋቋም ችሎታን የሚመለከቱ ጥያቄዎች በሽኩሽኩታ መሰማታቸው አልቀረም። ይሁንና የህብረቱ አባላት ግጭቶችን የመፍታት ጥረት በኔቶ ቁጥጥር ስር የማድረግ እቅድን ጨምሮ ዩክሬንን በተጨባጭ ለመደገፍ የሚያስችሉ በርካታ እርምጃዎችን ወስደዋል። የተለያዩ መሪዎችም የባይደንን ብቃት አስመልክቶ የሚነሱትን ጥርጣሬዎች ውድቅ አድርገዋል። የፊንላንዱ ፕሬዝዳንት አሌክዛንደር ስተብ
እኚህ የዩናይትድ ስቴትስ ፕሬዝዳንት አገሪቱን ለመምራት ዩክሬንን በመደገፍ የያዝነውን ትግልም ሆነ ኔቶን ለመምራት ያላቸው ብቃት በሚመለከት ፈጽሞ ምንም አይነት ስጋት የለኝም። ደግሞም ይህ ጉባኤ ያንን በጣም በግልጽ ያሳይ ይመስለኛል።
አንዳንድ ተንታኞችም በዚህ የሚስማሙ ይመስላል። ዊሊያም ጋልስተን የብሩኪንግስ ተቋም የፖለቲካ ጉዳዮች አዋቂ ናቸው።
ሚስተር ባይደን ጥሩ ቀን ያሳለፉ ይመስለኛል። እንዲያውም ይሄ በርከት ባሉ ቀናት ከነበራቸው ሁሉ የተሻለ ነው። ይህ አሁን የሚታየው የነገሮችን አካሄድ ይቀይራል ወይስ ያለውን እንቅስቃሴ አቅጣጫ ቀየር ከማድረግ ውጪ ባለው ሁኔታ ላይ መሰረታዊ ለውጥ አያመጣም? ያን አላውቅም።
በዛሬው ዕለት ደግሞ ባይደን ሌላ ብርቱ ፈተና ይጠብቃቸዋል። የምረጡኝ ዘመቻቸውን ለማካሄድ ወደ ዲትሮይት ያቀናሉ። ከዚያም ዘመቻቸው ለሚፈልገው ድጋፍ ይሁንታውን አጥብቀው የሚሹትን መራጭ ይጋፈጣሉ።
መልካቶቻችን፣ ይህ ዘገባ የተጠናቀረው ባለፈው ሳምንት መሆኑን ለማስታወስ እንወዳለን። ኤደን ገረመው መሰናዶውን በምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ በስርጭቱ አብረናችሁ ነበርን። ሰላም ጠና